የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 6 2011 ዓ.ም ተምረት ምሽት ዝግጅቶቻችንን እናስተዋውቃችሁ።
የፌደራል ጠቅላይ አቃቤ ሕግ በሰብአዊ መብት ጥሰትና በሙስና የተጠረጠራቸውን ከፍተኛ የመንግስት ኃላፊዎች በቁጥጥር ስር ማዋል መቀጠሉን አስታወቀ።
የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌደራል ፖሊስ ኮሚሽን ጀነራል የነበሩ አቶ ያሬድ ዘሪሁን ኢትዮጵያ በከና በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው ያለው።
የፌደራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አቶ ዝናቡ ተኑ ናቸው። በዘገባችን ይዘናቸው እንመለሳለን።
በሌላ ዘገባችን ደግሞ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዳይሬክተር ጀነራል ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጠ። ዘገባ አለን።
ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ200 በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረኩ ነው አለ። ዘገባ አለ።
ሌሎች ዘገባዎችንም ይዘንላችኋል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰናል። በቅርቡ ቱርክ ኢስታንቡል ከተማ በሚገኘው የሳውዲ አረቢያ ቆንስላ ጋዜጠኛ ጃማል ሐሾጊ የገደሉ ተብለው የተጠረጠሩት 5 ሰዎች የሞት ቅጣት እንዲፈረድባቸው የሳውዲ አረቢያ አቃቤ ሕግ ጠየቁ። የዋሽንግተን ፖስት ጋዜጣ አምደኛና የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ነቃፊ የነበረው ሐሾጊ ባለፈው እንደ አውሮፓውያን አቆጣጠር ጥቅምት 2 ሳውዲው ቆንስላ ውስጥ መገደሉ ይታወሳል። ዛሬ የአቃቤ ሕጉ ጽፈት ቤት ቃል አቀባይ በሰጡት መግለጫ ሐሾጊን የሚገድል መርስ በመርፌ ወቅተውት ሲሞት አስክሬኑን ቆራርጠውታል ብለዋል። ሐሾጊ ቆንስላው ከገባ በኋላ ደብዛው የጠፋው ጋዜጠኛው ምን እንደሆነ የሳውዲ መንግስት የተለያየ መግለጫ ሲሰጥ ቆይቷል። አንዴ ከቆንስላው ራሱን ወጥቶ ሄዷል፣ አንዴ ድብደባ ተከስቶ በዚህ መሃል ህይወቱ አልፏል፣ ጋዜጠኞች በራሳቸው ተነሳስተው ገድለውታል ሲል ቆይቷል። አቃቤ ሕግ የሞት ቅጣት እንዲበየንባቸው የጠየቀው ሐሾጊ እንዲገደል ትዕዛዝ በሰጡና ወንጀሉን በፈጸሙ ተከሳሾች ላይ መሆኑን ገልጾ ሌሎች ከወንጀሉ በተያያዘ የተከሰሱ 6 ሰዎች ደግሞ እንደየአግባቡ ቅጣት እንዲበየንባቸው ጠይቀናል ብለዋል። ሳውዲ ቱርክን በግድያው ጉዳይ ያሏትን ማስረጃዎችና ሌሎችን መረጃዎች በመስጠት እንድትረዳት ጠቁማለች። ቱርክ ቀስ እያለች ስለ ጉዳዩ ያላትን መግለጫ ይፋ ያደረገች መሆኑ ይስተዋላል። የቱርክ ፕሬዝዳንት ሬቼፕ ታይፕ ኤርዶዋን ግደሉ የሚለው ትዕዛዝ የተሰጠው በእጅግ ከፍተኛ የሳውዲ መንግስት ባለስልጣናት ደረጃ ነው ማለታቸው ይታወሳል። የሳውዲ ባለስልጣናት የአልጋ ወራሽ ሳልማን እጅ የለበት በማለትም አስተባብለዋል። በሌላ ዜና አፍጋኒስታን ውስጥ ታሊባን እንደገና ጥቃት አደረሰ። በዛሬው ጥቃት ከኢራን ጋር በሚያዋስነው በምዕራባዊው ፋራህ ክፍለ ሀገር ባደረሰው ጥቃት ከ40 የሚበልጡ የመንግስቱን ወታደሮች ገድሏል። የሚበዙት ወታደሮች የተገደሉት ሌሊቱን ታጣቂዎች በፖሊስ ጣቢያ ላይ ከፍተኛ ጥቃት በከፈቱበት ባላ ቡሉክ በሚባል ወረዳ መሆኑ ተገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል አቶ ያሬድ ዘሪሁን ዛሬ ፍርድ ቤት መቅረባቸው ታውቋል። ተጠርጣሪው አቶ ያሬድ ዘሪሁን ትላንት ለሊት 5 ሰዓት ላይ በዱከም ከተማ ኮቤት በተባለ ሆቴል ውስጥ በቁጥጥር ስር ውለው ዛሬ አዲስ አበባ መግባታቸውን አቃቤ ሕግ አስታውቋል። ዘጋቢያችን እስክንድር ፍሬው የፌደራል ጠቅላይ አቃቤ ሕግ የህዝብ ግንኙነት የሆኑትን አቶ ዝናቡ ተኑን አነጋግሯል።
ያው የባለፈዎቹ የጠቅላይ አቃቤ ሕጉን በዝርዝር መግለጫ ሰጥቷል። ይህንን መግለጫ ተከትሎም በርካታ ስራ እየተሰራ ነው የሚገኘው። በዚህ መሰረት ትላንትና ማታ የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌደራል ፖሊስ ኮሚሽን ጀነራል የነበሩ አቶ ያረድ ዘሪሁን ከኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። ከዚሁ ጋር ተያይዞ ሌላው የሙስና ወንጀል ስራውን የሚያቀሙትን ባለሙያዎች ላይ ዛቻና ማስፈራሪያ እንደሚያቀርብ ኮንትራ በማጠናቀቅ ነው በማወቅ ረገድ የኢትዮ ቴሌኮም የሴኩሪቲ ዲቪዥን ኃላፊ ኮሎኔል ኩቴታ ኦላና እንደዚህ በቁጥጥር ስር ያዋሉበት ሁኔታ ነው አለው።
63 ሚል ነበር አቶ ዝናቡ መጀመሪያ ጠቅላይ አቃቤ ሕግ ጉርሶም እንዳሉት መግለጫ ሲሰጡ ከትናንት በስቲያ። አሁን በአጠቃላይ ቁጥሩ ስንት ደረሰ ማለት ይቻላል? በሁለቱም መንገድ
አሁን ቁጭ ብዬ መቁጠር ይችላለሁ፣ ግን ያ በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናለሁ የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ እሱን በዝርዝር የምንገልጸው ነው የሚሆነው። ግን ከባለፈው ጠቅላይ አቃቤ ሕጉም ከገለጹበት ጊዜ በኋላ እንደዚሁ በየጊዜው እየጨመረ ያለበት ሁኔታ ነው አለ።
በከፍተኛ ኃላፊነት ላይ የነበሩ በሁለቱም ሜቴክ ጋር በተያያዘም ከደህንነቱ መስሪያ ቤቱ ጋር በተያያዘ ሰዎች በቁጥጥር ስር ያሉ አሉ፣ እስከምን ድረስ ነው መንግስት ሊሄድ ያሰበው በሚል ከህብረተሰቡ የሚነሱ ጥያቄዎች አሉና ምንድነው ከዚህ አንጻር የእርስዎ ምላሽ?
አክቹዋሊ ባለፈውም ጠቅላይ አቃቤ ሕጉ በዝርዝር አስቀምጦታል። አሁን በመጀመሪያ ዙር እንደዚሁ በቁጥጥር ስር የዋሉ ተጠርጣሪዎችም አሉ፣ እንደዚያም ያልተያዙ ተጠርጣሪዎችም አሉ። እነዚህ በየጊዜው እየተለዩ በተጠናው እና በጥንቃቄ እየተለዩ በቁጥጥር ስር የሚሆንበት ሁኔታ ነው አለው እና ይሄ በሂደት ያለ ስለሆነ እዚህ ላይ የቀረ ይሄኛው ሰው ቀርቶናል፣ ይሄኛው ደግሞ አብቅተናለን፣ አሁን ለጊዜው የተለየ መረጃ የለንም።
ስለዚህ በአሁኑ ሰዓት በክስ መዝገባችሁ ላይ የሌሉ ግን ወደፊት ሊካተቱ የሚችሉ ሰዎች አሉ ማለት ይቻላል?
የተጀመረው ስራ ለጊዜው እዚህ ጋር ደርሷል ማለት በወደፊት በሚኖሩ መድረኮች ላይ የሚገለጸው ነው። ግን ስራው እየተሰራ ስለሆነ ዝርዝር መግለጫዎችን በኋላ ብንሰጥሮ ነው የሚሆነው።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር፣ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ።
በጣም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። በሌላ በኩል የብረታ ብረት ኢንጂነሪንግ ወይም ሜቴክ የቀድሞ ጄኔራል ዳይሬክተር ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጥቷል። የዛሬውን የፍርድ ሂደት የተከታተለው መለስካቸው አምሃ ሪፖርት እያጠናቀረ ነው፣ አልደረሰለትም። ነገር ግን የፍርድ ቤት ውሎውን በተመለከተ አጠር ያለ ማብራሪያ ሰጥቶን ነበር። እንግዲህ ከሱ ማብራሪያ የወሰድኩትንና የፍርድ ቤት ውሎውን በተመለከተ የነገረን ነው ለአድማጮች የምናቀርብላችሁ። እንግዲህ ትላንትና እንደምታስታውሱት በዘገብነው መሰረት ሜጀር ጀነራል ክንፈ ዳኘውና ሌሎች ተጠርጣሪዎች ፍርድ ቤት ቀርበው ፖሊስ ተጨማሪ የምርመራ ጊዜ እንደሚፈልግ ሲጠይቅ አብዛኞቹ በተለይም ደግሞ ሁለቱ መንግስት ጠበቃ እንዲያቆምላቸው መጠየቃቸው ይታወሳል። ፍርድ ቤቱ መንግስት ጠበቃ ያቆምላቸው ሲል ለዛሬ ቀጠሮ ሰጥቶ ነበር። ነገር ግን የመርማሪ ፖሊሱ ይህንን በመቃወም በዛሬው ዕለት መቃወሚያውን አቀርቧል። ባቀረበው መቃወሚያ ደግሞ ሜጀር ጀነራል ክንፈ ዳኘው ገቢዬ በጡረታ የማገኘው 4000 ብር ብቻ ነው፣ በዚህ ደግሞ ጠበቃ ላቆም አልችልም የሚል ነበር። መርማሪ ፖሊሱ ግን ለፌዴራል የጸረ ሙስናና ስነ ምግባር ኮሚሽን ያስመዘገቡትን ሀብት ይዞ መጥቷል። ይህም 80000 ብር የሚያወጣ ተሽከርካሪና ቢሾፍቱ ከተማ ላይ መኖሪያ ቤት እንደዚሁም ደግሞ የአክሲዮን ድርሻ አላቸው የሚል ማስረጃ እንዳለው ለፍርድ ቤቱ አሳይቷል። በተጨማሪም ደግሞ በአዋሽ ባንክ ህዳር 5 ቀን 2011 ዓ.ም ተመረተ ድረስ ያላቸው ተቀማጭ ሂሳብ ነው ያለውን አቅርቧል። ከዚህ ውስጥም በፈረንጆች አቆጣጠር ከ20/10/2018 ጀምሮ 100000 ብር አስገብተው 100000 ብር ደግሞ በ29/10/2018 አውጥተዋል። ስለዚህ ይህ እንደውም የንብረት ሽሽት ሲያደርጉ እንደነበረ ማሳየ ነውና በራሳቸው ገንዘብ ከፍለው ጠበቃ ማቆም ይችላሉ የሚል መከራከሪያ ነበር ያቀረበው። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠና ማስረጃዎቹን ከመረመረ በኋላ ጄኔራሉ በራሳቸው ጠበቃ አቁመው እንዲከራከሩ የሚል ብይን ሰጥቷል። በሌላ በኩል ደግሞ ተጠርጣሪው ቤተሰቦች የመተው እንዲመለከቱልኝ ይፈቀድልኝ የሚል ጥያቄ አቀርበው ነበረ። ፍርድ ቤቱም ቤተሰቦቻቸው እንዲጠይቋቸው ፈቅዷል። ከዚሁ ጋር በተያያዘ ተከሳ የምትገኘው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ፍጹሜ ሽጥላ ጥያቄ አቀርባለች። መንግስት ተከላካይ ጠበቃ ያቁምልኝ፣ ጠበቃ ማቆም አልችልም የሚል ፍርድ ቤቱን ፈቅዶ ተከላካይ ጠበቃ ቆሞላታል። ፖሊስ ለፍርድ ቤት እንዳብራራው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ የሆነችው ፍጹም ንብረት ለፍጹም ኢንተርቴንመንት ለተባለ ድርጅት ባልተገባ ጥያቄ ወደ 1 ሚሊዮን የሚጠጋ ገንዘብ የህዝብ ገንዘብ ተሰጥቷታል። ይሄም ባልተገባ መልኩ የተደረገ ስለሆነ የጠረጠርኳት ይሄንን ወንጀል ፈጽማለች በሚል ነው ብሏል። ተጠርጣሪዋ በስፖንሰርሺፕ ያገኘው ገንዘብ ህጋዊ ነው፣ ይህም በወንጀል አያስጠይቀኝም፣ አራስ በመሆኔም ጉዳዩን ውጭ ሆኜ እንድከታተል ይፈቀድልኝ ስትል ለፍርድ ቤቱ ጠይቃለች። እንደዚሁም ደግሞ ሌላ ተጠርጣሪ ትግስት አደሰ የምትባል የህብረት ማኒፋክቸሪንግ እና የኢንዱስትሪ ዘርፍ ኃላፊ ከሆነ በቁጥጥር ስር ካልዋለ ተጠርጣሪ ጋር ተመሳጥራ ያልተገባ ጥቅምና ትርፍ አግኝታለች፣ የህዝብን ገንዘብ ደግሞ ተቀብለው ተሰውረዋል ሲል ነበር ፖሊስ ያቀረበው። በምርመራ ወቅትም ከተጠርጣሪዋ ቤት መኪናና ሊብሬ ካርታ ተገኝቷል ብሏል ፖሊስ። ከዚህ ባለፈም ገና በማስረጃ የሚረጋገጥ በርካታ ንብረት ሰውረዋል ሲል ፖሊስ ለፍርድ ቤት አቅርቧል። እንግዲህ ተጠርጣሪዋ ወይዘሪት ትግስትም በዛሬው ዕለት ለችሎት እንደተናገረችው ከመለስካቸው አምሃ ያገኘነውን ዘገባ ነው እንግዲህ እንዳለ እናቀርብላችሁ። ከግለሰቡ ጋር በሚባለው ልክ ግንኙነት የለኝም፣ የሰወርኩትም ንብረት የለም፣ ተማሪ በመሆኔም በዋስትና ወጥቼ ጉዳይን ልከታተል የሚል ጥያቄን አቀርባለች። ሌላኛው በዛሬው ችሎት የቀረቡት ተጠርጣሪ ቸርነት ዳና የተባሉ በድርጅታቸው YTO በኩል ከሜቴክ ከብረታ ብረት ኢንጂነሪንግ ማለት ነው ያልተገባ ጥቅም አግኝተዋል፣ ህጋዊ የድለላ ፈቃድ ሳይኖራቸው ያለ ጨረታ ግዢ እንዲፈጸም አድርገዋል፣ እንደዚሁም ደግሞ ጥራት የሌላቸው የተጓደሉ ትራክተሮች እንዲገባ አድርገዋል ሚል ይሄ በዚህ ጉዳይ ላይ ተጠርጣርኳቸውና ማስረጃ እንዳሰባስብ ይፈቀድልኝ የሚል ነው ያቀረበው። ሌላኛው ተጠርጣሪ ቸርነት ዳና ደግሞ ትራክተር የማቅረቡን ስራ ከሜቴክ ጋር የሰራሁት ከአራት አመት በፊት ነው የሚልና በተገቢው መንገድ የሰራሁት ነው የሚል ነገር አቅርበዋል። ባለቤታቸው ነፍሰ ጡር በመሆናቸው የሶስት ልጅ አባት በመሆናቸው ውጪ ሆነው እንዲከራከሩ የዋስትና መብታቸው እንዲፈቀድም ጠይቀዋል። እንግዲህ ፍርድ ቤቱ የግራ ቀኝ ክርክር ካዳመጠ የፖሊስንም የተጠርጣሪዎቹንም ካዳመጠ በኋላ የቀረበውን የዋስትና ጥያቄ ውድቅ አድርጎታል። ምክንያቱም ፖሊስ የወንጀሉን ውስብስብነት በማስረዳቱ ምክንያት ተጨማሪ የምርመራ ቀጠሮ ፈቅጃለሁኝ ከ14 ቀን በኋላ እንዲመጡ ሲል ተጨማሪ የምርመራ ጊዜውን ፈቅዷል። እንግዲህ ፍርድ ቤቱ ለአስር ቀን ከተያዙበት ጊዜ ጀምሮ ለአስር ቀን ተፈቅዷል። ከአስር ቀን በኋላ ፖሊስ ደረስኩበት ያለውን መረጃ ይዞ እንዲመጣ ሲል በዛሬው ዕለት የነበረውን ችሎት ደምድሟል። መለስካቸው አመሃ ያጠናቀረው ሙሉ ዘገባ ደግሞ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። እንግዲህ በተጨማሪ ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ መግለጫ ሰጥቷል። ወንጀለኞችን የማደንና ለህግ የማቅረቡ ሂደት እንደሚቀጥል ለሀገር ውስጥ መገናኛ ብዙሃን ከጠቅላይ ሚኒስትሩ ጽህፈት ቤት የተላከው መግለጫ ያሳያል። በዚህ መግለጫም የኢትዮጵያ ህዝብ በተገኘው አጋጣሚ ሁሉ የፍትህ ጥያቄ ሲያቀርብ ነበር ብለዋል ጠቅላይ ሚኒስትሩ። በአንድ ሀገር ውስጥ የመንግስትን የመኖር የግዴታ ከሚያደርጉት መሰረታዊ ምክንያቶች አንዱ ፍትህን ማረጋገጥ እንደሆነ በዚሁ መግለጫቸው ጠቅሰዋል። ፍትህ የሚረጋገጠው ንጹሃን በኩራት ቀና ብለው በሚሄዱበት፣ ወንጀለኞች ደግሞ የትም በማይደበቁበት ስርዓት ነው ሲሉም ተናግረዋል። ወንጀልና ካንሰር አንድ ናቸው ብለዋል ጠቅላይ ሚኒስትሩ ዛሬ በላኩት መግለጫ። ሁሉም ይጎዳሉ፣ ሁሉም ደግሞ ለወንጀል ያላቸውን ቁርጠኝነት ሊያሳይ ይገባል ሲሉ በዚህ መግለጫቸው ላይ ደምድመዋል። አድማጮች እንግዲህ ሁሉንም ከምሽቱ 3 ሰዓት በሚኖረን ጊዜ ደግሞ በተብራራ ሁኔታ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ነኝ።
ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ200 በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረኩ ነው አለ። ጽዮን ግርማ ዝርዝር አላት።
በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ዑመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከ200 በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተመረተ ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ 200 በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል አልተገኘም የሚለውን ለመጠየቅ ወደ ፌደራል ፖሊስ ወንጀል ምርመራ መምሪያ ምክትል ኮሚሽነር ጀነራል ተኮላ ይፎክሩ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት 200 ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ።
ፖሊስ ምርመራውን ሲያጠራ በተለያዩ አካላት ከተለያዩ ብስልት ጋር ስለሚገናኝ ፖሊሱን ያሰባስባል። እዛ ለምርመራ ከተላከው ቡድን እንደዚህ አይነት ኮማንድ ያለ ህዝቡ እንደ አይነት ጥቆማ እየሰጠ እንደሆነ ምን ያለ መረጃ አንድ ከሁለት ሶስት ሰዎች ማንሱ ይህን የተባለን ጉዳይ በጥቆማ መልክ ሰጥተዋል። ይህንን ግን ወደ እውነታ ምኑ አይደለም በተጨባጭ ተፈጽሞ አልተፈጸመም ብሎ ጉዳዩን የበለጠ ማረጋገጥና ምርመራም የበለጠ ማጣራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ።
ጄኔራል ተኮላ መረጃ የመጣው ድርጊቱ ተፈጽሟል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል።
ሰዎች ጠቋሚዎች እንደሚናገሩት ከሆነ ተረሽነዋል፣ ተገለዋል የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነው የኦብነግ ኦጋዴን ብሔራዊ ነጻነት ግንባር አባል ተብለው የተለዩ ናቸው። ምን ቦታዎች አሉ? ሁለት ቦታዎች ጥቆማዎቹ አሉ። ግን ከጥቆማ ያለ መረጃ ነው እንጂ ገና ወደ ማስረጃም መረጋገጥ ሰፊ ስራ ይጠይቃል።
ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም የተጠረጠሩት በዚህ መዝገብ የተከሰሱት አብዲ መሐመድ ዑመር ማለቱ ነው በማደራጀትና በማስታጠቅ ዘርን ሃይማኖትንና ቀለምን መሰረት ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተኮላን ጠይቄያቸው ነበር። የ50 ሰዎች በጅምላ መቃብር መገኘቱና ይህም በሐምሌው ጥቃት በከተማ ውስጥ ከተለያዩ ብሔረሰቦች ጅጅጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምላ ተቀብረው አስክሬናቸው ተገኝቷል ብለዋል።
ሶስት ቦታ ነው። ከአንድ ቦታ ላይ ብቻ ግን ሌሎች አመሳኞች ነው። ሌላው ቦታ ላይ ግን አንድ ቦታ ላይ ወደ 36 ሰው ተገኝቷል።
እንግዲህ ፖሊስ ይህንን የምርመራ መዝገቡን በተመለከተ 200 ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ 14 ቀን ሰጥቶታል። በቅርቡም በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። የፌዴሬሽን ምክር ቤት በማንነት ዙሪያ ያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገለጹ። አስቴር ምስጋናው ከባህር ዳር ዝርዝር አላት።
የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን 3 ዓመት እየሞላን ነው ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሃሉ ግን ስንታሰር ስንሳደድ ቆይተናል። ከአንድ ዓመት ከሰባት ወር በኋላ ከእስር ተፈተን ጥያቄ ማንሳት ጀመር። ግን የሚሰጠ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም ይላሉ ኮሎኔል ደመቀ።
ወልቃይት አማራዎች ነን ብለን ህገ መንግስታዊ የማንነት ጥያቄ ጠይቀናል። እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ 4 2010 መግለጫ ሰጡ። የወልቃይት የጠገዴ ማንነት ጥያቄ ህገ መንግስቱን ተከትሎ የተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም ማለት ነው። በትግራይ አድርጎ አልመጣም ብለው ድጋሜ ሰጡ መግለጫ። የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይት ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው። ትግራይ መቆርቆር ይገባው እየተገባው ግን አማራ የተቆረቆረ ነው የሚለው አስገቡ። ይሄ ራሱ በፌዴሬሽን ስልጣን ሆኖ መነገር የማይገባው ነገር ነው።
ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ። ለመሆኑ አፈጉባኤ የሰጡት ቃለ ምልልስ ምንድነው ብዬ ወደ ኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው።
ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው በጽሁፍ ማለት ነው። አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ 5% ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆኖ የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዞ መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይሄን ፕሮሰስ ያያል። ከየ በኋላ ይሄንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው። ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች፣ ከኦሮሚያ ክልልም፣ ከዩኒቨርሲቲም እውቅና ያላቸው።
ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ።
የማንነት ጉዳይ የሚያጣራ ዋቅረናል ሲሉ ሰምተናል። ባቀረቡት የማጣራት መመዘኛዎች ግን እኛ ቅሬታ አለን። አንደኛ እሳቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ፣ ሁለተኛ ደግሞ ከነዋሪ ህዝብ 5% ፒቲሽን ስም ዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን ከራሳቸው ደንብ አንጻር በአንድ ማህበረሰብ 5000 ፒቲሽን እና ስም ዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላል ህጋቸው። በዚህ መሰረት 23000 ፒቲሽን ሰብስበን በተከበሩ አፈጉባኤ በ2008 ትሆናል። ትክክል ነው፣ ከሚገባ በላይ ነው ብለውናል በወቅቱ። አሁን ሌላ አዲስ ህግ ብለው ስላወጡ ይህንን እኛ እቃወማለን። ሁለተኛ ደግሞ ማህተም መሰጠት አለበት የሚለው የትግራይ ህወሀት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ ነው አማራ ምን ብላ ጠይቁ ነው አይደለም? ማህተምና ፊርማ ፈርሞ እውቅና ሊሰጠን እንድንኖር እንኳ አልፈቀደ። ከወልቃይት ተባረን አሁን ድመቻችን እዚህ ነው ያለን። የደረሱን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪ ኮሚቴ ሊዋቀር ይችላል የሚል እኛ ጥርጣሬን ተቃውሞ ማለት አዲስ ኮሚቴውን አዋቅረዋል። ወልቃይት ትግራይም አይደለም አማራም አይደለም የሚል በራሳቸው ማህተም አድርገው አዋቅረው በሆመራ በክሌን አሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋ ሲይዘው 12 ሰዓት ከሆመራ ተነስቶ 2:30 ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ኬሪያ በራሳቸውም እንደሚመጡ ፕሮግራም አስይዘው ቢሯቸው ከፍተው ጠበቁ። ይህ በህዝብ የተወከለው ኮሚቴ ደግሞ 8 ሲመላለስ እያሉ ከቢሮ የለውም አሰምተዋል።
ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል አልኳቸው።
ኮሚቴዎች በህዝብ የተወከሉነን ብለው ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘው ከሆነ ፌዴሬሽኑ እውቅና ሰጥቶ ኮሚቴ ነው ብሎ መነጋገር አይችልም ብለው እኮ ተጽፏል። ይሄ ከሆነ ህወሀትን በሚፈልገው አቅጣጫ ራሳቸውን ቀርጸው ይሄዳል።
አቶ አበራ ዘነበ የወልቃይት ከተማ ነዋሪ ናቸው። አፈ ጉባኤዋ ይህንን ቃለ ምልልስ ከማድረጋቸው ከሁለት ቀን በፊት 20 አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው።
ወረቀቶች እንዴት እንደተፈረሙ ማስረጃ አለ። እዛም ማስረጃዎች ምንድን ነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይ ፊርማ የሚል የሚፈርምበት አለ። ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት። ያው
የፊርማዎች ሰበሰቡና ከላይ ያለው እኔ አበል ነው ብሎ ነው ያስፈርማቸው። ነብሮቹ ማንም የማይችል ሰዎች ያስፈርሙም የፈረሙበት ነው። እነሱ ያስፈርሙ አበል የሚለው እንደዛ አድርገው ወሰዷቸው። ሌሎችን ሰባስበው አንዳንድ ሰዎች ደግሞ በጥቅም የተገዙ የአካባቢው ሰዎች የነበሩ ሰዎች የተጠቀሙባቸው ነው።
አንተ በትክክል አይተሃል? ወረቀቱን አይተኸዋል?
በደንብ አሁን ማስረጃም አለኝ። አሁን በየቀኑ ምን ለጥፋቸው ነገር አሉ። 3 አመት የሰበሰቡት አሁን በካርቶን ነው ይዙት ይሉ። እኛ ኮሚቴ እየተሳደደ እነሱ እዛ እዚህ ወልቃይት ውስጥ ሆነው በጭራሽ አውሮፓን ቲኬት ተቆርጣላቸው ሊሄዱ አይችሉም። በጭራሽ ሰፈራዎች ግን ለምሳሌ ሰፈራ ልንገርሽ፣ አሞራ 90% እነሱ ናቸው። ማይጠራ 40% ወይ ሽግል አደባይ በረከት እነሱ መኖር ይችላሉ። ኢትዮጵያውያን ናቸው።
በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈ ጉባኤን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮአቸው በተደጋጋሚ ብደውልም የኮሙኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈ ጉባኤን ግን ማግኘት አልቻልኩም። እንዳገኘኋቸውም የርሳቸው መልስ ይዤ የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሴቶች ልጆችን እድሜያቸው 18 ዓመት ሳይደርስ በጋብቻ በማስተሳሰር ባህላዊ ክንውንን ማላዊ ከዓለማችን በማደግ ላይ ከሚገኙ ሀገራት በቀዳሚነት እንድትጠቀስ አድርጓታል። ያለ እድሜ ጋብቻ በተለይም በማላዊ ገጠራማ ክልሎች የተለመደ በመሆኑ ሴቶች መደበኛ ትምህርታቸውን በተገቢው እንዳይከታተሉ እንቅፋት እየሆነባቸው ይገኛል። ባህላዊ ጋብቻውን ተከትሎ ለተዳሪዋ ቤተሰቦች ከባል ቤተሰቦች እንደ ጥሎሽ የሚሰጠው ስጦታ ለማላዊያኑ ከድህነት መውጫ አንዱ መንገድም ነው። ባልደረባችን ላሚርክ ማሺና ከማላዊ ዴንዛ ከምትባል ገጠር ቀበሌ የሚያስተዳድሩ አንዲት ሴት ያለ እድሜ ጋብቻ በመከላከል ዙሪያ የሚያደርጉትን እንቅስቃሴ በተመለከተ ዘግቧል። መስታወት አራጋው ይዘዋለች።
አኒ ኢፋኖ ክፉኛ ይበድላትና ይደበድባት ለነበረው የ21 ዓመቱ ባሏ ያለ ፍላጎቷ ስትዳር
ገና የ16 ዓመት ልጅ ነበረች።
ቤተሰቤ ችግር ላይ ስለነበር ማግባት የግድ ነበር። ወላጆቼ ቤተሰቡን የሚያስተዳድሩበት በቂ ሀብት አልነበራቸውም። ስለዚህ ትዳር እንድይዝ አስገደዱኝ። በዚያ ጊዜ ገና ልጅ ነበርኩ።
ኢፋኖን ጨምሮ ለመዳር ቀናቸውን ይጠብቁ የነበሩ 3000 አዳጊ ሴቶች በቀበሌዋ የማህበረሰብ መሪ ቴሬሳ ከአጂ ዳማቶ ከመዳር ተርፈዋል። ያለ እድሜያቸው የተዳሩ አዳጊ ሴት ልጆችም ከትዳር እንዲወጡ ተደርገዋል። ቴሬሳ ከአጂ ዳማቶ ያለ እድሜ ጋብቻን የማስቆም እንቅስቃሴ የጀመሩት እንደ አውሮፓውያን አቆጣጠር 2004 ዓ.ም አንዲት የ13 ዓመት አዳጊ ልጅ የወለደችውን ህፃን ታቅፋ ጡት ለማጥባት ስትታገል ከተመለከቱ በኋላ ነበር።
My head was spinning. So I said, "Who is the father of this baby?" Then she pointed out a boy.
ዞረብኝ እና የልጁ አባት ማን ነው ስል ጠየቁ። ልጅቱም ከፊት ለፊቷ ከሚገኝ ሜዳ ላይ እግር ኳስ እየተጫወተ ወደ ነበረ ወጣት ጠቁማ ሳየችኝ። ልጁን እንዲመጣ ጠራሁት። እንደመጣ "ይቺ ህፃን ያንተ ናት?" ስል ጠየቅኩት። "አዎ የኔ ናት" አለኝ። "እድሜ ስንት ነው?" አልኩት። ከሁለት ሳምንታት በኋላ 14 ዓመት እንደሚሞላው ነገረኝ።
ከአቺን ዳማቶ በደንዛ ገጠር ቀበሌ በሚሊየን የሚቆጠሩ ሰዎችን በማስተዳደር ላይ ይገኛሉ። የበታች የማህበረሰብ አስተዳዳሪዎችን በማሳመንም ያለ እድሜ ጋብቻ እንዲቆምና አዳጊ ሴት ልጆች ወደ ትምህርት ቤት እንዲገቡ ጫና ፈጥረዋል። በገጠር ቀበሌ የሚኖሩ ጥቂት አዛውንቶች ግን ይህንን የሳቸውን ሐሳብ ይቃወማሉ። የኖረ ባህላችንን ጠብቀን መቆየት ይገባናል በሚል ከአቺን ዳማቶ ላይ ከፍተኛ ማስፈራሪያም እያደረሱ ይገኛሉ።
So they said, "Oh, you want to die soon?"
እድሜሽ ገና ነው አለቃ፣ መሞት ትፈልጋለሽ አሉኝ። ልትገሉኝ ከፈለጋችሁ ግደሉኝ፣ የጀመርኩትን እስክጨርስ ግን ትንሽ ታገሱኝ አልኳቸው።
ከአቺን ዳማቶ ያለ እድሜ ጋብቻን እንዲከናወን የፈቀዱ 5 የበታች አለቆችን ከስራ በማባረር ነበር እንቅስቃሴያቸውን አጠንክረው የቀጠሉት። የአንድ መንደር አስተዳዳሪ የሆነው ጋሉ አንጂኒ እድሜያቸው ለትዳር ያልደረሰ ሴት ህጻናት ቤተሰቦቻቸውን $15 ክፍያን በማስከፈል ለትዳር እንዲሰጡ ፈቃድ ይሰጥ ነበር።
ያለ እድሜ ጋብቻን ፈቅድ ነበር፣ ምክንያቱም ስኳር እንኳ የምገዛበት ገንዘብ አልነበረኝምና። ይህን ድርጊቴን የማህበረሰብ መሪዎቹ ይደርሱበታል ብዬ ቀድሜ አላሰብኩም ነበር።
ከአቺን ዳማቶ ከቤተሰብ ሲወርድ ሲዋረድ እሳቸው ጋር ደረሰውን የመሪነት ወንበር እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ ተረክበው በስራ ላይ ይገኛሉ። እኚህ ሴት በኒጎኒ ባህላዊ የስልጣን ርክክብ ዘመን በጣት ከሚቆጠሩት ሴት የማህበረሰብ መሪዎች አንዷ ናቸው። ያለ እድሜ ጋብቻን ባለመደገፋቸው ምክንያት ባህልና ወግን እንደመጋፋት ተቆጥሮባቸዋል። የማላዊ ወጣቶች ግን የእሳቸውን የለውጥ እንቅስቃሴ
ኩን ራዲዮ ሰገለ አሜሪካቲ